ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The Somali region, of course, is a slightly different situation where there is absolutely
የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው 70 የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት 4ቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች በሶማሌ ክልል ያሉ ከፍተኛ የመንግስት ባለስልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዝዳንት አብዲ አሌ ድረስ ተጠያቂ ናቸው።
የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የሂዩማን ራይትስ ዋች የአፍሪካ ጉዳይ አጥኚ ፌሊክስ ሆን ናቸው። ዝርዝሩ በለቱ አብይ ርዕስ ይቀርባል።
በፍላይ ድማ 17 ዓመት በጣም ዳይናሚክ ዝኾነ ለውጡ ዝነበረ ህዝብ ዓደን እዩ።
የለውጡ ሁኔታ ከጊዜ ወደ ጊዜ ይቀያራል እንጂ በተለይ በ17 ዓመታት በጣም ከፍ ባለ ዳይናሚክ የሆነ ለውጥ ያለ ህዝብ ነው። አሁን አዲስ ለውጥ የሚያይበትና የሚሰማበት ለውጥ ጭራሽ የለም።
የህወሓት ስራ አስፈጻሚ ኮሚቴ አባልና የድርጅቱ ጽህፈት ቤት ኃላፊ አቶ ዓለም ገብረ ዋሃድ ናቸው። የዚህንም ዝርዝር ይዘናል አድማጮች፣ በዜና መጽሔት ክፍለ ጊዜ ይቀርባል። በወቅታዊ አነጋጋሪ የአገሪቱ ፖለቲካ ጉዳዮች ዙሪያ ያተኮረ ውይይት ኢትዮጵያውያን ቆየት ብለው ከሚቀርቡ ዝግጅቶች ውስጥ ነው።
ሐሙስ ሰኔ 28 2010 ዓመተ ምህረት ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን።
የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን። ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘን እናስተናግዳችኋለን። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ስኪፕ ሲስክ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። አሁን የዓለም ዜና። የኢትዮጵያ ፓርላማ ዛሬ ባስተላለፈው ውሳኔ የአርበኞች ግንቦት ሰባትን፣ ኦብነግን ከሽብርተኛ ድርጅቶች ዝርዝር ሰርዟል። እርምጃው ሰላማዊ የፖለቲካ ትግልን እንደሚያበረታታም ተነግሯል። መለስካቸው አመሃ ዝርዝሩ ልኳል።
በሶስቱ ድርጅቶች ላይ ተጥሎ የነበረውን የአሸባሪነት ፍረጃ የሚኒስትሮች ምክር ቤት ቀደም ሲል እንዲነሳ ወስኖ የነበረ ሲሆን የኢትዮጵያ ተወካዮች ምክር ቤት ውሳኔውን እንዲያጸድቀው በዚሁ ሳምንት ውስጥ ልኮታል። ፓርላማው ዛሬ ባካሄደው ስብሰባ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እና የአርበኞች ግንቦት ሰባት ተጥሎባቸው የነበረው የአሸባሪነት ፍረጃ ተነስቶ ከአሸባሪ ድርጅቶች ዝርዝር እንዲሰረዙ የቀረበለትን የሚኒስትሮች ምክር ቤት ውሳኔ በሙሉ ድምፅ አጽድቆታል። ውሳኔው በሀገሪቱ የሚደረገውን ሰላማዊ የፖለቲካ እንቅስቃሴ እንደሚያጠናክረው ታምኗል። አንዳንድ የፓርላማው አባላትም ከዚሁ ጋር የተያያዘ አስተያየት ሰጥተው ነበረ።
ስድ ምህዳሩን ማስፋት ነው፣ ዲሞክራሲን ሞር ሪጁቪኔት የማድረግ ጉዳይ ስለሆነ ከዚህ አንጻር አይቶ በሰላማዊና በህጋዊ መንገድ መምራት ለህዝብም ሰላም መፍጠር የሚቻልበትን ምህዳር እየፈጠረ ያለ ጉዳይ ስለሆነ እጅግ ጠቃሚ በመሆኑ በዚሁ መልክ ብንወስደው ጥሩ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ።
ፓርላማው የመጪውን ዓመት ማለትም የ2011ን የሀገሪቱ ባጀት እንደሚያጸድቅም ይጠበቃል። በነገ ዕለት ፓርላማው እንደሚያጸድቀው የሚጠበቀው ይህ የሀገሪቱ በጀት 346.9 ቢሊዮን ብር እንደሆነም ታውቋል። ይህም ዘንድሮ ከነበረው በጀት በ3.6 ቢሊዮን ብር ያህል ከፍ ያለ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሶማሌ ክልል ኦጋዴን በተባለው እስር ቤት ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸሙባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋቾች ድርጅት ሂዩማን ራይትስ ዋች ዛሬ ባወጣው ሪፖርት አስታወቀ። በዚህ በማይቋረጥ ባለው የመብት ጥሰት ውስጥ የመንግስት ባለስልጣናት እጃቸው አለበት ይላል የሂውማን ራይትስ ዋች የአፍሪካ ጉዳዮች አጥኚ ፊሊክስ ሆርን ጠቅላይ ሚኒስትር ዶክተር አብይ አህመድ በተፈጸሙት በእነኚህ ዘግናኝ የመብት ጥሰቶች ላይ ምርመራ እንዲጀመር በአስቸኳይ ትእዛዝ መስጠትና የክልሉ የጸጥታ አካላትና የመንግስት አመራሮችንም ተጠያቂ ማድረግ ይገባቸዋል ነው ያለው። የሶማሌ ክልል መንግስት ሪፖርቱ ከእውነት የራቀ ነው ሲል አስተባብሏል። በአብይ ርዕሳችን ዝርዝሩን እናቀርባለን።
ኢትዮጵያ ባለፉት 17 ዓመታት በጣም ከፍ ያለ እድገት አስመዝግባለች። አሁን ህዝቡ አዲስ ለውጥ የሚያይበትና የሚሰማበት ሁኔታ የለም አሉ አንድ ከፍተኛ የህዝባዊ ወያነ ሓርነት ትግራይ ባለስልጣን። የህወሓት ሊቀመንበርና የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልና የህወሓት ስራ አስፈጻሚ ኮሚቴ አባል የድርጅቱ ጽህፈት ቤት ኃላፊ አቶ አለም ገብረዋህድ ባለፈው ማክሰኞ ከትግራይ ጋዜጠኛ የኪነ ጥበብና የማስታወቂያ ባለሙያዎች ጋር በወቅታዊ የኢትዮጵያ ፖለቲካ ላይ ባደረጉት ውይይት ነው ቀደም ያለውን የተናገሩት። አቶ አለም ገብረዋህድ ኢህአዴግ በመንታ መንገድ ላይ ነው፣ አበቃለት ብለን ተስፋ ከምንቆርጥ ከድርጅቱ ጋር ሆነን እንታገላለን ማለታቸው ተጠቅሷል። ድርጅቱን ወደ ጎን የመተው አዝማሚያና ፈላጭ ቆራጭ አመራር በኢትዮጵያ እያደገ ነው ሲሉም አክለዋል። አንድ ቀን በፈጀው ውይይት በ1500 የሚገመቱ ተሳታፊዎች እንደተገኙ ተገልጿል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል።
በሌላ የትግራይ ዜና በአማራ ክልል ኦሮሚያ ልዩ ዞን በከሚሴና ባቲ ከተሞች ከአንድ ሳምንት በፊት የትግራይ ተወላጆች ጥቃት እየደረሰባቸው መሆኑ መዘገቡ ይታወሳል። አራት አባላት ያሉት አንድ የትግራይ ክልል ቡድን ወደ ከተሞቹ ተልኮ አጣርቶ መመለሱ ተገልጿል። ቡድኑ ዛሬ መቀሌ ውስጥ በሰጠው ጋዜጣዊ መግለጫ ባቲ ላይ የአካል ጉዳትና የንብረት ዝርፊያ ተካሂደዋል ነው ያለው። በዚህም ላይ ቆየት ብሎ ዘገባ ይኖረናል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ወደ ሰሜን ኮሪያ ተጉዘዋል። ዓላማው የዚህ ጉዟቸው ማለት ነው የዚያች ሀገር የኒውክሌር መርሃ ግብር ለማስቆም ውይይቱን ለመቀጠል ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን ለኒውክሌር ግንባታ መርሃ ግብራቸው የሚሆን መሰረተ ልማት መገንባታቸውን ቀጥለውበታል የሚሉ የዩናይትድ ስቴትስ የስለላ ግምገማዎችን የያዙ ሪፖርቶች በወጡበት በአሁኑ ወቅት ነው ማይክ ፖምፔዮ ወደዛ የተጓዙት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን በቅርቡ ሲንጋፖር ላይ ባደረጉት ውይይት ኪም የኮሪያን ልሳነ ምድር ከኒውክሌር ነጻ ለማድረግ የገቡትን ቃል ተግባራዊነት እንዲከታተሉ ትራምፕ ለሚኒስትር ፖምፔዮ ኃላፊነት ሰጥተዋል። ሚኒስትሩ ለሁለት ቀናት ውይይት ለማድረግ ነገ አርብ ነው ፒዮንግያንግ ይገባሉ ተብሎ የሚጠበቀው። ሚኒስትሩ ሰሜን ኮሪያን ሲጎበኙ በዚህ የአውሮፓውያን ዓመት ሶስተኛ ጊዜያቸው ሲሆን ፒዮንግያንግ ላይ ሲያድሩ ግን የመጀመሪያ ጊዜያቸው ነው የሚሆነው።
ቻይና ወደ ዩናይት ስቴትስ በምትልካቸው ምርቶቿ ላይ የተደነገጉትን የቀረጥ ክፍያዎች ተቃውሞ አጠንክራ ገፍታበታለች። ቀረጡ ተግባራዊ ሲሆን እኛም ሳንውል ሳናድር አጻፋውን እንመልሳለን ስትልም አስጠንቅቃለች። የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ከስምንት መቶ በሚበልጡ ወደ 34 ቢሊዮን ዶላር የሚገመቱ ከቻይና የሚገቡ ምርቶች ላይ የ25% ቀረጥ ለማስከፈል ያወጡትን እቅድ በዋሽንግተን ሰዓት ከነገ አርብ እኩለ ሌሊት ጀምሮ ተግባራዊ ይሆናል ተብሏል። ከዩናይት ስቴትስ ጋር በሚከፈተው የንግድ ጦርነት ቻይና የመጀመሪያውን ጥይት አትተኩስም ያሉት የቻይና የንግድ ሚኒስትር፣ ይሁን እንጂ የሀገራችንና የሕዝባችንን ጥቅም ለማስጠበቅ አጻፋውን ከመመለስ ግን ሌላ አማራጭ አይኖረንም ነው ያሉት።
ታይላንድ ውስጥ ጎርፍ ካጥለቀለቀው ዋሻ መውጫ ያጡትን 12 ታዳጊ ኳስ ተጫዋቾችና አንበላቸውን ለማውጣት ሩጫው እንደቀጠለ ነው። ሰራተኞች ከባድ ዝናብ ይጥላል የሚል ትንበያ ስላለ ልጆቹን ቀድመን ለማውጣት እየተሯሯጥን ነን እያሉ ነው። የክፍለ ሀገሩ አስተዳዳሪ በሰጡት ቃል ዝናቡ ከመጣሉ በፊት ምን ያህል ጊዜ እንዳለን ለማወቅ እየሞከርን ነው ብለዋል። ዛሬ በስፍራው የተሰማሩት የእርዳታ ሰራተኞች ወደ ዋሻው የሚያስገባ ሌላ መንገድ ይኖር እንደሆነ ፍለጋ ላይ መሆናቸው ነው የተዘገበው።
ብሪታንያ ውስጥ አንድ ወንድና አንዲት ሴትን ያሳመመው የነርቮችን ስራ የሚያመሳቅል መርዝ ካሁን ቀደም ሰርጌ ስክሪፖል የተባሉት የቀድሞ ሰላይና ሴት ልጃቸውን ካሳመሙ መርዝ ጋር ተመሳሳይ መሆኑን የብሪታንያ የአገር ውስጥ ደህንነት ሚኒስቴር አስታወቀ። ሰርጌና ዩሊያ ስክሪፖል ሁለቱ ላይ የተገኘው መርዝ አይነት መሆኑን ነው ደርሰንበታል ያሉት ሚኒስትሩ ሳጂድ ጃቬድ። ከዚያው በእነሱ ላይ ጥቃት ከተፈጸመበት ላይ የተወሰደ ይሁን ወይም አይሁን ግን አልተረጋገጠም ብለዋል ባለስልጣኑ። ዶን ስተርገስና ቻርሊ ራውል ሰርጌና ልጃቸው ከተገኙበት ቦታ 14 ኪሎ ሜትሮች ርቀት ላይ ራሳቸውን ስተው ተገኝተዋል። የብሪታንያ የጸጥታ ሚኒስትር ቤን ዋለስ ለቢቢሲ በሰጡት ቃል መርማሪዎች በተጠቀሱት ሰዎች ላይ የደረሰው የመርዝ ጥቃት ቀደም ብሎ በመጋቢት ወር ከደረሰው ጋር የተያያዘ እንጂ እነሱን ሆን ብሎ ለማጥቃት የተፈጸመ እንዳልሆነ ያምናሉ ነው ያሉት። ከሩሲያ ጋር ምንም ግንኙነት የሌላቸውን ሰዎች ለመርዙ መጋለጣቸው ሳልስበሪ ከተማ ነዋሪዎች ላይ ስጋት ደቅኗል።
የእሳቸው የሪፑብሊካን ፓርቲ አጋሮቻቸው በጉዳዩ ላይ በጥብቅ መከፋፈላቸው ቢታወቅም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ምክር ቤቱ የሀገሪቱን የኢሚግሬሽን ሕግ እንዲያሻሽል ዛሬ እንደገና ጠይቀዋል። ፕሬዚደንቱ ደግፋለሁ ያሏቸውን ረቂቆች ከአሁን ቀደም የተወካዮች ምክር ቤቱ ሁለት ጊዜ ውድቅ አድርጎባቸዋል። የዩናይትድ ስቴትስ የድንበር ጥበቃ ኃይሎች በህገወጥ መንገድ ሊገቡ የሚሞክሩ ፍልሰተኞችን የጥገኝነት ማመልከቻቸው ባይታይም ልክ ደጃችሁ ላይ እንደቆመ ሰው ሂዱ ብለው መመለስ አለባቸው ብለዋል ፕሬዚደንቱ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው ዝግጅታችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ።
ይሄ ሰልፍ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ትርጉም ያለው ይመስለኛል። ህዝቡ የሚፈልገውን የሚልለት ሰው ሲያገኝ ያለምንም መቆጠብ እንደሚደግፍ አይተናል።
ቀደም ብለን በመግቢያችን ባስተዋወቅ ነው በኢትዮጵያ የፖለቲካ ተሃድሶ ጅምርና መሰናክሎች፣ ፈተናና እድሎች ላይ ያተኮረ ውይይት የተወሰደ ነው። ተናጋሪው አቶ ብርሃነ ወዋ ከዋሽንግተን ዲሲ ናቸው። የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዚዳንት የነበሩት ሁለት ኢትዮጵያውያን አቶ አበባው አያሌውና ሙሐዘ ጥበባት ዲያቆን ዳንኤል ክብረት አብረዋቸው ይወያያሉ። በሁለተኛው አጋማሽ ጠብቋቸው። አሁን ወደ መጽሔቱ ርዕስ እንለፍ።
ኢትዮጵያ ባለፉት 17 ዓመታት በጣም ከፍ ያለ እድገት አስመዝግባለች። አሁን ህዝቡ አዲስ ለውጥ የሚያይበትና የሚሰማበት ሁኔታ የለም አሉ አንድ ከፍተኛ የህዝባዊ ወያነ ሓርነት ትግራይ ባለስልጣን። የህወሓት ሊቀመንበርና የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልና የህወሓት ስራ አስፈጻሚ ኮሚቴ አባል የድርጅቱ ጽህፈት ቤት ኃላፊ አቶ አለም ገብረ ዋህድ ባለፈው ማክሰኞ ከትግራይ ጋዜጠኛ የኪነ ጥበብና የማስታወቂያ ባለሙያዎች ጋር በወቅታዊ የኢትዮጵያ ፖለቲካ ላይ ባደረጉት ውይይት ነው ቀደም ያለውን የተናገሩት። አቶ አለም ገብረ ዋህድ ኢህአዴግ በመንታ መንገድ ላይ ነው፣ አበቃለት ብለን ተስፋ ከምንቆርጥ ከድርጅቱ ጋር ሆነን እንታገላለን ማለታቸው ተጠቅሷል። ድርጅቱን ወደ ጎን የመተው አዝማሚያና ፈላጭ ቆራጭ አመራር በኢትዮጵያ እያደገ ነው ብለዋል። አንድ ቀን በፈጀው ውይይት ወደ 1500 የሚገመቱ ተሳታፊዎች እንደተገኙ ጠቅሶ አለም ፍስሐ ስለ ስብሰባው ዝርዝር ዘገባ አድርሶናል።
ዶክተር ደብረጽዮን የሀገሪቱ ወቅታዊ ሁኔታ ማብራሪያ ከሰጡ በኋላ ተሳታፊዎች የተለያዩ ጥያቄዎችን መጠየቅ ጀምረዋል። ለውጥን አስመልክተው አቶ አለም ገብረ ዋህድ እንዲህ ብለዋል።
ካብ ጊዜ ናብ ጊዜ ናይቲ ለውጢ ናህሪ ይቀያየር እምበር 27 ዓመት በፍላይ ድማ 17 ዓመት ኣብ ብጣዕሚ ዳይናሚክ ዝኾነ ለውጡ ዝነበረ ህዝቢ ዓደን እዩ።
የለውጡ ሁኔታ ከጊዜ ወደ ጊዜ ይቀያራል እንጂ በተለይ በ17 ዓመታት በጣም ከፍ ባለ ዳይናሚክ የሆነ ለውጥ ያለ ህዝብ ነው። አሁን አዲስ ለውጥ የሚያይበትና የሚሰማበት ለውጥ ጭራሽ የለም። ኢህአዴግ አለ ወይ? እንደሚታወቀው መንግስት በድርጅት ነው የሚመራ። አሁን ያለ ወቅታዊ ሁኔታ ስናየው እንዴት ነው ኢህአዴግ እየመራ ነው ለሚለው ጥያቄ አሁኑም አቶ አለም እንዲህ ይላሉ።
ንግዚ በዓል ዝገምገሞ ኣብ መንታ መንገዲ እየ ዘለኹ ኢሉ ኢህአዴግ አመንታ መንገድ የነሆ ወይ ቀራና መንገድ የነሆ
ኢሃደግ ለግጀው ራስየ ገመገመው በመንታ መንገድ ነው ያለው ብለዋል። ስለዚህ ኢሃደግ አበቃለት ብለን ተስፋስ ከምንቆርጥ ከስ ጋር ሆነ ለመታገል እንገደዳለን። ሌላው የሕገ መንግስት መሻሻል ይታያል። የዚህ አገር መሪ ድርጅት ነው። አሁን ድርጅት እየመራ ነው ወይ ድርጅት ወደ ጎን በመተው ፈላጭ ቆራጭ ሆነ መሄድ ነው ያለ ተብዬ ከተጠየቁ ለድርጅቱ ወደ ጎን እየመተው አካሄድ እያደገ ነው ያለ። የኢትዮጵያና ኤርትራ የሰላም ጉዳይ ተደጋግሞ ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አፋር ላይ ከሰጡት መልስ ተያይዞ ከድንበር ሰራዊት እንዳይነሳ ስጋት አለን፣ ይህ ጉዳይ እንዴት ነው የምታዩት ተብለው አቶ ዓለም አሁንም እንዲህ ይላሉ።
በቲ ዝተቐመጠን የአልጀርስ ስምምዕነት መሰረት ኣብ መሰረታዊ ዘላቐ ሰላም መፍትሒ ከይተረኽበ ዝኾነ ይኹን ሓይሊ ክንቀሳቐስ እዩ ክልዓሊ ዝብል እውን ፍጹም ኣይንቕበሎን ፍጹም ኣይንቕበሎን።
በተቀመጠው የአልጀርስ ስምምነት መሰረት ዘላቂ የሰላም መፍትሄ ሳይገኝ የሆነ ይሁን ኃይል ይንቀሳቀሳል ይነሳል የሚል ጭራሽ አንቀበለውም፣ ይህ አይሆንም። ስለዚህ እንዳላችሁ አይሆንም ብለን ስለማይጨረሽ ሁሉም ወጣት በንቀት መከታተል አለበት። የእኛ ሰላም ለአደጋ አጋልጠን ለሌላውን ሰላም የምንቆምበት ምክንያት ጭራሽ የለም። ሰላምና መረጋጋት ተፈጥሮ መተማመን ተፈጥሮ የተነሳ ሰራዊት ቢነሳ እኛ የሰራዊት መደበር ለመሆን ፍላጎት የለንም። በተለያዩ ምክንያት ከህወሓት ወጥተው የነበሩ ታጋዮች ለምን አይመለሱም? በዚህ ሰዓት አጋዥ ሊሆኑ ስለሚችሉ ለምንስ ግማሽ መንገድ ሄደን አንቀበላቸውም? ዶክተር ደብረጽዮን ሲመልሱ
ወፂኦም ዝነበሩ ዝበልኩሞ ኢላዓሊ ብዝተፈላለየ ንሕና ምዕዳም ጀሚርና ኢና ብዝተፈላለየ መንገዲ ወፂኡ ዝነበረ እዚ ግን ካብ ስግኣት ኣይኮነን ክላዓል ዘሎ።
ከድርጅታችን ወጥተው ስለነበሩ ታጋዮች በተለያየ መንገድ ይነሳል። እኛ በተለያየ መንገድ ጥር አድርገናል። ይህ ግን ከስጋት አይደለም መነሳት ያለበት። አሁን እየተከበብን ስለሆንን እነሱ መጥተው ሊያድኑን አይችሉም። የሆነ ኃይል መተው የለብንም። ግማሽ መንገድ ያላችሁ እኛም ለመቀበል ዝግጅ ነን። በሬ እኮ ይገባል። አረጋዊ ብርሀ መሪያችን ነው የነበረ። እዛ ሆኖ ምን ነበር ታውቁታላችሁ። እመጣለሁ እስካለ ግን ለመቀበል ዝግጅ ነን። እዚህም አሉ የሚቀርቡና የማይቀርቡን። እኛ ሁሉንም ለመቅረብ እየመኮርን ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ተደጋግሞ የሚነሱ ቃላት አሉ፣ በተለይ የቀን ጅብ የሚለው። ስለዚህ በሙስና ጉዳይ እንዴት ናችሁ?
ኣነ ግዕዚና መሊስዋይ ተቐጥቀጥ እያ ዘላ ብ10,000 ግዕዚና ናይ የቀን ጅቦች እውን ይበሃል።
የሙስናው መልሰዋል፣ 10 ጊዜ የተቀጠቀጠች ነው ያለችው። ሙስናው የቀን ጅቦች የሚባል እናንተ ራሳችሁ ምንም ስጋት ማደር የለባችሁም። የሰረቁት ነገር አላቸው እንዴ? ሊበቱንን ሊያዋርድን ነው የሚል ነገር መኖር የለበትም። እኛ ምንም የለንም፣ ለመፈተሽም መኩረናል። ካለም ይጋለጣል እንጂ ተዋርደናል የሚባል ነገር የለም። እንደ የስራው ሰርቆ የደበቀን ካለ እኛም እናጋለጠዋለን። ተሸፋፍነህ መሄድ የሚባል ነገር አይደረግም። የሆነ ይሁን ይምጣ ይፈተሽ ብለናል። በኢህአደግ ሁሉም ይፈተሽ ግን የህወሓት አመራር ብቻ አይደለም የሚፈተሽ። ማአት ሌባለ በየአካባቢው የሚሰማ መፈተሽ ከሆነ ሁሉንም ነው። የቀንጅቦች ከሆነ የትግራይ የቀንጅቦች ብቻ አይደለም፣ የኦሮሞ የቀንጅቦች፣ የደቡብ የቀንጅቦች፣ የአንድ አካባቢ የቀንጅብ የሚባል የለም። ይህ ውይይት ከጠዋቱ 2:30 ጀምሮ ምሽት 12:00 አካባቢ ተጠናቀቀ። ዓለም ፍስሐ ለአሜሪካ ሬዲዮ የተጠናከረ ዘገባ ከመቀለ።
አድማጮች አሁን ቀደም ብለን ወደ አስተዋወቅ ነው የዕለቱ አቢረስ እንሄዳለን። በሶማሌ ክልል ኦጋዴን በተባለው እስር ቤት ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች ዛሬ ባወጣው ሪፖርት አስታውቋል። በዚህ በማይቋረጥ ባለው የመብት ጥሰት ውስጥ የመንግስት ባለስልጣናት እጅ አለበትም ይላል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሁማን ራይትስ ዋች። የአፍሪካ ጉዳይ አጥኚ ፊሊክስ ሆርን ጠቅላይ ሚኒስትር ዶክተር አብይ አህመድ በተፈጸሙት በእነኚህ ዘግናኝ የመብት ጥሰቶች ላይ ምርመራ እንዲጀመር በአስቸኳይ ትእዛዝ መስጠትና የክልሉ የጸጥታ አካላትና የመንግስት አመራሮችንም ተጠያቂ ማድረግ አለባቸው ብሏል። የሶማሌ ክልል መንግስት ሪፖርቱ ከእውነት የራቀ ነው ይላል። ለዝርዝሩ ጽዮን ግርማ።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት Human Rights Watch ልክ እንደሞቱት ነን በሚል ርዕስ ዛሬ ባወጣው ባለ 88 ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በመባል በሚጠራው እስር ቤት ውስጥ ዜጎች በዘፈቀደ ለአመታት ታስረው አሰቃቂ ስቃይና ድብደባ ተፈጽሞባቸዋል ብሏል። ሪፖርቱ አያይዞ በኢትዮጵያ ሶማሌ ክልላዊ መንግስት በኦጋዴን እስር ቤት የሚፈጸም ማሰቃየትና ሌሎች የሰብአዊ መብት ጥሰቶች ዘግናኝና ያልተቋረጠ ሰቆቃ፣ ድብደባ፣ ማዋረድ፣ በቂ ያልሆነ የህክምና አገልግሎት፣ በቂ ያልሆነ የቤተሰብና የጠበቃ ጉብኝት፣ ይባስ ብሎም አንዳንዴ በቂ ምግብ አለማግኘት በእስር ቤት መፈጸሙን ይዘረዝራል። ይህንን ሰቆቃም በመብት ጥሰት የታወቁት የሶማሌ ልዩ ፖሊስና የማረሚያ ቤቱ የጸጥታ ኃይሎች ፈጽመውታል ብሏል በሪፖርቱ። ድርጅቱ ይህንን ሪፖርት ለማዘጋጀት የተለያዩ መረጃዎችን በግብአት መጠቀሙን ጠቅሶ የመንግስት የጸጥታ ኃይሎችንና የመንግስት ከፍተኛ ባለስልጣናትን እንዲሁም 70 የቀድሞ ስረኞችን ጨምሮ በአጠቃላይ ለ100 ሰዎች ቃለ መጠይቅ ማድረጉን አስታውቋል። በተጨማሪም እንደ አውሮፓውያን አቆጣጠር ከ2011 እስከ 2018 መጀመሪያ ጀምሮ በኦጋዴን እስር ቤት ውስጥ የተመዘገቡትን ግፎች በሪፖርቱ ማካተቱን አስታውቋል። ድርጅቱ ቃለ መጠይቅ ያደረገላቸውና ለደህንነታቸው ሲባል ስማቸውን የተቀየሩ የቀድሞ ስረኞችን ጠቅሶ በቪዲዮ ጭምር አዘጋጅቶ በሪፖርቱ ላይ እንዳሰፈረው ስረኞቹን በመላ ስረኞች ፊት ልብሳቸውን አስወልቀው እርቃናቸውን አድርገው እንደደበደቧቸው ያስረዳል። ምንም ክስ ሳይመሰረትባቸው 5 ዓመት እንደታሰሩ ለድርጅቱ የተናገሩት የ40 ዓመቱ ሆዳን ናቸው። አንድ ቀን ሁሉም ስረኞች ፊት ራቁቴን መሬት ላይ ካስተኙኝ በኋላ ጭቃ ውስጥ ያገላበጡ በዱላ ደበደቡኝ። አንድ ጊዜ ደግሞ አንድ ትልቅ ሽማግሌ ሴት ልጁ ፊት ራቁቱን እንዲቆም አድርገውት ነበር። ይህ ሁሉ መላው ስረኞች እንዲያውት ተደርጎ ሲፈጸም በጣም ያሳፍራል። የ26 ዓመቷ ፋጡማ
እጆቻችንን በገመድ ጠፍረው ካሰሩን በኋላ ከቁመታችን በሚበልጥ ገንዳ ውስጥ ይከቱንና እዛው ያቆዩናል። በአንድ ጊዜ 10 ሰዎችን እዛ ገንዳ ውስጥ ይጨምራሉ። ጥያቄያቸው ያው የተለመደ ነው። ከኦብነግ ማንን ታውቂያለሽ? እንዴት ነው የረዳሻቸው? ይጠይቁናል። እዛ ገንዳ ውስጥ ከሚከቷቸው ሰዎች መሃል አንዳንዶቹ ከገንዳው ሲያወጧቸው ምንም መልስ አይሰጡም። እዛ ውስጥ የሞቱ ያሉ ይመስለኛል።
ድርጅቱ የእስረኞቹን ቃል እማኝ አድርጎ የማረሚያ ቤቱ ከፍተኛ ኃላፊዎችና የልዩ ፖሊስ ከፍተኛ አመራሮች በእስር ቤት ውስጥ የሚፈጽሙትን የማሰቃየት፣ እስረኞችን መድፈርና ምግብ መከልከል በማዘዝ ብቻ ሳይሆን ራሳቸውን በአካል ተገኝተው ሲፈጽሙ ነበር ብሏል። በእስረኞች በተጨናነቀው እስር ቤት ውስጥ የእስር ቤቱ አለቆችም መረጃን በድብደባ ይወስዱና ለከፍተኛ ኃላፊዎች ያስተላልፉ ነበር ይላል። ከዚያ እስረኞችን ለሌላ ቅጣት ይመለምሉም ነበር ይላል ሪፖርቱ። ሪፖርቱ በኦጋዴን እስር ቤት ውስጥ ብዙ ልጆች ተወልደዋል ይላል። አንዳንዶቹ በእስር ቤት ውስጥ ሴቶች በሚደፈሩበት ወቅት የተጸነሱ ናቸው። ብዙ እናቶች ያለምንም የጤና እርዳታና ያለምንም ውሃ እዚያው እስር ቤት ውስጥ መውለዳቸውን ነግረውናል ይላል። የሁማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፌሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶ ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞችን ፍርድ ቤት ባለማቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች ውስጥ የተለየ ነው ብለዋል።
Somali region of course is a slightly different different situation where there is absolutely
የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው 70 የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት 4ቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግስት ባለስልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዝደንት አብዲ አሌ ድረስ ተጠያቂ ናቸው።
አዲሱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት የጸጥታ ኃይሎች በዜጎች ላይ ሰቆቃ መፈጸማቸውን ቢያምኑም በሀገሪቱ ውስጥ የተንሰራፋውን የጸጥታ ኃይሎች ዜጎች ላይ የሚያደርሱትን ጥቃት ለማስቆምና ተጠያቂነትን ለማስፈን እስካሁን እንዳልቻሉ ጠቅሰው፣ በተጨማሪም የሰብአዊ መብት ጥሰት ጥያቄውን ለመመለስ የፌዴራል ጠቅላይ አቃቤ ሕግ የፌዴራል ማረሚያ ቤት አመራሮች ተነስተው በአዲስ እንዲተኩ ማስታወቁንም አስታውሰው ይህ ውሳኔ ወደ ሶማሌ ክልል ሊወርድ ይገባል ብለዋል።
ጠቅላይ ሚኒስትር አብይ አህመድ በጀመሩት የለውጥ አጀንዳ ውስጥ የሶማሌ ክልል የኦጋዴንን ጉዳይ ያካትታል የሚል ተስፋ አለኝ። በሌላ ቦታ ላይ የተወሰደው እርምጃ በሶማሌ ክልል በኦጋዴን እስር ቤት ለተፈጸመው የመብት ጥሰት ተጠያቂ በሆኑ ሰዎች ላይም ይወሰዳል የሚል ተስፋ አለኝ።
የሶማሌ ክልል ኢንፎርሜሽን ሚኒስተር አቶ ኢድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ስለ ሪፖርቱ ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉ አስተባብለዋል።
ሪፖርቱን አይቼዋለሁ፣ እውነት አይደለም። በትክክለኛ መረጃ ላይ የተመሰረተም አይደለም። የሰብአዊ መብት ተሟጋች ድርጅቱ እዚህ መጥቶ ሰዎችን አነጋግሮ የሰራው አይደለም። ከእውነት የራቀ የፈጠራ ወሬ ነው።
በተጨማሪም ሪፖርቱ በእውነት ላይ የተመሰረተ አይደለም። በቪዲዮ ላይ የሚታዩት ሰዎች ፊታቸው የማይታይ ከሀገር ውጭ ያሉ ናቸው። እኛ ልዩ ፖሊስ አለን። ነገር ግን ልዩ ፖሊስ ለበጎ ነገር የምንጠቀምበት ነው። በቪዲዮ ላይ ያሉት ተጠቂ በሚል ተጠቀሱትና ቃላቸውን የሰጡት ሰዎች የሰለጠኑ ሰዎች ናቸው ብለዋል። በሪፖርቱ ላይ የተጠቀሰውን የሴቶቹን መደፈር አስመልክቶም አቶ ኢድሪስ በክልላቸው እንዳልተፈጸመ ገልጸው አስተባብለዋል። የውሸትና የፈጠራ ወሬ ነው ብለውታል። በክልሉ እስር ቤት የሚገኙ እስረኞችን እስረኞች ተብለው እንደማይጠሩ፣ የትምህርት እድል እንደሚሰጣቸውና ወደ ጂጂጋ ዩኒቨርሲቲም እንደሚላኩ በመግለጽ በአጠቃላይ የሂውማን ራይትስ ዎች ሪፖርትን አጣጥለውታል። የአምነስቲው የመብት ተከራካሪ ፌሊክስ ሆርን በበኩላቸው በኦጋዴን እስር ቤት እየተፈጸመ ያለው የማሰቃየት ተግባርና ግፍ ከሚነገረው በላይ ነው ብለውታል። ዶክተር አብይ እንዲህ ያለውን በሀገሪቱ የሚፈጸመውን የማሰቃየት ተግባር ማውገዛቸውን እንዲቀጥሉ፣ በኦጋዴን እስር ቤት ላይም አስቸኳይ እርምጃ እንዲወስዱ ጠይቀዋል። አድማጮች፣ በዚህ ጉዳይ ላይ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በነገው ምሽት ምላሻቸውን ይዘን ለመምጣት ጥረት እናደርጋለን።
ተከታዩም ዘገባ ወደ ትግራይ ይወስደናል። በአማራ ክልል ኦሮሚያ ልዩ ዞን ከሚሴና ባቲ ከተሞች ከአንድ ሳምንት በፊት የትግራይ ተወላጆች ላይ ጥቃት እንደደረሰ መዘገቡ ይታወሳል ሲል ይንደረደራል። አራት አባላት ያሉት አንድ የትግራይ ክልል ቡድን ወደ ከተሞቹ ተልኮ አጣርቶ መመለሱም ተገልጧል። ቡድኑ ዛሬ መቀሌ ውስጥ በሰጠው ጋዜጣዊ መግለጫ ባቲ ላይ የአካል ጉዳትና የንብረት ዝርፊያ ተካሂደዋል ነው ያለው። አለም ፍስሐ ይህንንም አድርሶናል።
ቡድኑ መጀመሪያ ከምሴ ከተማ በመድረስ ከዘኑ ከከተማው አስተዳዳሪና ከአካባቢው ሽማግሌዎች ከትግራይ ተወላጆች ተወያይቻለሁ ብለዋል። በውይይትና አካባቢውን በመዳሰስ ያረጋገጠው እንዲህ ይላል።
ከምሴ ከተማ ላይ እኛ ያረጋገጥነው በማንኛውም በትግራይ ተወላጅ ላይ ምንም አይነት የተፈጸመ ድብደባና ዝርፊያ እንደሌለ አረጋግጠናል። ነገር ግን ጩቤ የታጠቁ ወጣቶች የማስፈራራት ሁኔታዎች ስላሉ የዞኑ አስተዳደርም እንዳረጋገጠልን እያስፈራሯቸው ስለሆነ ሱቃቸውን የመዝጋት የንግድ ድርጅታቸውን የዘጉ የትግራይ ተወላጆች እንዳሉ የዞኑ አስተዳደርም አረጋግጠልን በተግባርም ይኸውን ሁኔታ አረጋግጠናል። እኛም
እንደ መግለጫው በከምሴ ያጋጠመ ችግር የለም። በባቲ ከተማ ግን ከእስር የተፈቱ የኦነግ አባሎች በመፈታታቸው ምክንያት አቀባበል ለማድረግ ተብሎ በስታዲየም የተሰበሰበው ወጣት አቀባበሉ ካለቀ በኋላ ወደ ከተማ በመግባት ጉዳትና ዝርፊያ አካሂደዋል።
በዚህም ምክንያት 9 ሰዎች ጉዳት ደርሶባቸዋል። ከእነዚህ 9 5 የትግራይ ተወላጆች ናቸው። ሌሎች 4 የሌላ ብሔር ተወላጆች እንደሆኑ ነው የተገለጸልን። እነዚህ ሰዎችም ሕክምና ላይ እንዳሉ እስካሁን ድረስ 1 ሰው ብቻ ደሴ ሆስፒታል ሕክምና ያልወጣ ሲሆን ሌሎቹ ታክመው የወጡ መሆናቸውን ነው የተገለጸልን። ያረጋገጥ ነውም ይኸው ነው እና ከእነዚህም ከ5 የትግራይ ልጆች አንዱ ደሴ ነው ያለው፣ 2 ወደዚህ ወደ ትግራይ መጥተዋል፣ 2 ደግሞ ጥፋት አላቸው በሚል ተመልሰው እስር ቤት ኮምቦልቻ ወህኒ ቤት ነው የታሰሩት። ሌላው 11 ወርቅ ቤቶች ተዘርፈዋል፣ 11ም የትግራይ ተወላጆች ናቸው። እነዚህም ለከፋ አደጋ የተዳረጉ ንብረታቸው ጠቅላላ የወንደበባቸው። ሌላ ጉዳት የደረሰው በአራት ሆቴሎች ነው። እነዚህም 4 ሆቴሎች 2 የትግራይ ተወላጆች ናቸው፣ 2 ደግሞ የሌላ ብሔር ተወላጆች። በጨፌሮቢት አካባቢም 6 የትግራይ ተወላጆች ይህንን ሁኔታ ሲያዩ እንዲሁም የማስፈራራት ሁኔታዎች ስለተፈጠሩባቸው ቤቶቻቸውን ዘግተው የንግድ ስራቸውን ያቋረጡ እንዳሉ ይህም አረጋግጠናል።
ይህ በእንዲህ እንዳለ ጉዳት የደረሰባቸው ሰዎች መስተዳድሩ ባለበት በመሄድ ከመጠየቁን ባሻገር የሕክምና ወጪያቸውን እየሸፈነ ይገኛል። ንብረት ለወደማቸውም ከህዝብ ጋር ሆኖ የሚቻለው እንደሚያደርግ አቶ መስፍን ተናግረዋል። በአጠቃላይ የችግሩ መንስኤ ሲገመገም የጸጥታ ኃይሎች ቀደም ብለው ሁኔታውን አጥንተው በቂ ዝግጅት አለማድረጋቸው መሆኑን ስናረጋግጥ፣ በዚህ ዝርፊያና ጉዳት የማድረስ ስራ የተሰማሩ ሰዎች ተከታትለው እርምጃ እንደሚወስዱ የዞኑና የከተማ መስተዳድር እንደገለጸላቸው አቶ መስፍን ጨምረው ገልጸዋል። አለም ፍስሐ ከመቀለ።
አድማጮች፣ የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። አሁን የደረሰን ዜና አለ፣ እሱን ላስቀድም። ትናንት በምስራቅ ሐረርጌ ቆርኬ በተባለ የሐሮማያ ቀበሌ በደረሰ የኤሌክትሪክ አደጋ ቢያንስ 15 ሰዎች እንደሞቱና 36 እንደቆሰሉ ተነገረ። ሕይወታቸውን ያጡት ሰዎች የቆርኬ ቀበሌ የመብራት መስመር ይዘረጉ የነበሩ ሰራተኞችን ለማገዝ ከተሰበሰቡ መሃል እንደሆኑ ነው የተነገረው። ለአሜሪካ ድምጽ ሬዲዮ የኦሮምኛ ክፍል ቃላቸውን የሰጡት የአካባቢው ነዋሪ አቶ አብደላ አሚን ከሞቱት መካከል አንዱ ልጃቸው መሆኑን ገልጸዋል። ከድሬዳዋ የመብራት ኃይል መስሪያ ቤት እንደመጡ የተነገረው 9 ሰራተኞች ምንም ጉዳት እንዳልደረሰባቸው ተገልጿል። ስሙ እንዳይገለጽ የጠየቀ ሌላ ነዋሪ እንዳለው አደጋው የደረሰው በጥንቃቄ ጉድለት መብራቱ ከዋናው ማሰራጫ ሳይጠፋ የኤሌክትሪክ ሽቦውን ያዙ ተብለው ነው ብሏል። የቆርኬ ቀበሌ አስተዳዳሪ አቶ መሐመድ ዩሱፍ ጉዳቱ መድረሱን አረጋግጠው መንስኤው እየተመረመረ መሆኑን አስታውቀዋል። አድማጮች፣ አሁን ወደ ቀረን አንድ የመጽሔት ክፍለ ጊዜ ዘገባ ይሆናል የምናልፈው። በሜዲትራኒያን ባህር በጎማ ጀልባዎች ላይ የነበሩ 60 ፍልሰተኞችን ያሳፈረው ስደተኞቹን ከሞት ለማትረፍ የሚጥር መርከብ ማልታና ኢጣሊያ አላስገባ ካሉት በኋላ ትናንት ስፓኝ ወደብ ገብቷል። በያዝነው ዓመት በ10 ሺዎች የሚቆጠሩ ፍልሰተኞች በአውሮፓ ጠረፎች ላይ ደርሰዋል። ደቡባዊ የአውሮፓ ሀገሮች ሌሎቹም ሸክሙን ካልተጋሩ በስተቀር በአሁኑ ወቅት የገቡትን ፍልሰተኞች አንቀበልም እያሉ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ስላቲሳ ሆክ ዝርዝሩን ዘገባ ልካለች። አዳነች ፍሳዬ ታቀርበዋለች።
መርከቡ ለአራት ቀናት ያህል ከተጓዘ በኋላ ነው በሰሜን ምስራቅ ስፓኝ በምትገኘው ባርሴሎና የገባው። ፍልሰተኞቹን ተቀብሎ ያሳፈረው ከሊቢያ ጠረፍ ከተነሱ የህገ ወጥ አሸጋጋሪዎች ጀልባዎች ነው። ማልታና ኢጣሊያ መንግስታዊ ያልሆኑ ቡድኖች መርከቦችን አናስገባም በማለታቸው ብዙ ፍልሰተኞች ባህር ላይ እየሞቱ መሆናቸው ታውቋል። የመርከቡ ካፒቴን ያስረዳሉ።
ስልሳ ፍልሰተኞችን ለማትረፍ ችለናል። የሚያሳዝነው ግን ከሊቢያ ተነስተው አውሮፓ ለመድረስ ከሞከሩት ፍልሰተኞች መካከል ባለፉት 4 ቀናት ውስጥ ብቻ 500 የሚሆኑት አልቀዋል።
በባህር ዳር ያሉ የአውሮፓ ሀገሮች ፍልሰተኞችን አናስገባም በማለታቸው እየተነቀፉ ነው። የስፓኙ ካታሎኒያ ሶሻሊስት ፓርቲ መሪ ያብራራሉ።
አያችሁ፣ ካለፉት 6 ወራት ወዲህ 50,000 የሚሆኑ ሰዎች ከሰሜን አፍሪቃ ተነስተው በሜዲትሬኒየን ባህር በኩል አውሮፓ ደርሰዋል። 500 ሚሊዮን የምንሆን አውሮፓውያን 50,000 ሰዎችን መቀበል ያቅተናል? በአውሮፓ ያሉት ድንበሮች የግሪክ ወይም የኢጣሊያ ሳይሆኑ የመላ አውሮፓ ድንበሮች ናቸው።
በሌላ በኩል ግን ስደተኞች ከአፍሪቃ የመጉረፋቸው ጉዳይ ለአስርተ ዓመታት ያህል ላያቆም ይችላል። ጸረ ፍልሰተኞች ንቅናቄ እየጨመረ ሄዷል። አንዳንድ ሀገሮች ደግሞ ማናቸውም ፍልሰተኞች አንቀበልም እያሉ ነው። የጀርመን ቻንስለር አንገላ ሜርከል ባለፈው እሁድ በቀረበ ቃለ መጠይቅ ሲናገሩ ግንባር ቀደም የተባሉት ሀገሮች ስደተኞችን በመለየት ስራ ላይ እርዳታ ያስፈልጋቸዋል ብለዋል።
የመተላለፊያ መስመሮቹ የተወሰኑ ናቸው። ምክንያቱም በሕገ መንግስታችን መሰረት የሰዎችን የመንቀሳቀስ መብት ለመገደብ የምንችለው ለ48 ሰዓታት ብቻ ነው። ይህም ማለት እስከ ነገታው ማብቂያ በሚኖረው ጊዜ ውስጥ ወደ ሌላ ሀገር የማስተላለፊያ ሂደት መጠናቀቅ ይኖርበታል።
የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በበኩላቸው ፍልሰተኞቹ ከሰሜን አፍሪቃ ሳይወጡ ጉዳያቸው የሚታይባቸው ማዕከሎች እንዲመሰረቱ ግፊት እያደረጉ ናቸው። በዛ መልክ ወደ አውሮፓ ለመግባት የሚችሉት የጥገኝነት እድል ያገኙት ብቻ ይሆናሉ።
መጀመሪያ ማድረግ ያለብን ግን ህገወጥ አሸጋጋሪዎችን መታገል ነው። ቅድሚያ የምሰጠው ለዚህ ነው። በሳህል አካባቢ የምናደርገውም ይህን ነው። ከሊቢያ መንግስትም ጋር ይህን ማድረግ ነው የምንፈልገው። በሊቢያ ያለውን ሁኔታ ማስተካከል የሚያስፈልገው ለዚህ ነው።
ሊቢያ ሰዎችን ከባህር ጠረፎቿ ህገወጥ በሆነ መንገድ የማሸጋገሩን ተግባር እንድታቆም የአውሮፓ ሀገሮች መጠየቅ ከጀመሩ ውለው አድረዋል። አስተማማኝ ባልሆኑ ወደ ሞትም ሊያመሯቸው በሚችሉ የጎማ ጀልባዎች ለመጓዝ ከፍተኛ ገንዘብ ስለሚከፍሉ ህገወጡ ንግድ መስፋፋቱ አልቀረም።
አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሁለተኛውን አጋማሽ ዘልቀናል። የስቱዲዮ ሰዓታችን ከምሽቱ 3:35 ያመለክታል በኢትዮጵያ ሰዓት አቆጣጠር። ለዚህ ክፍል ቀዳሚ ያደረግነው ወቅታዊ የኢትዮጵያ ፖለቲካ ላይ ያተኮረ ውይይት በቀጥታ እንሻገር።
ኢትዮጵያ ውስጥ የተያዘውን የፖለቲካ ተሐድሶ ጅምር በቅርቡ አዲስ አበባ ላይ የደረሰው የቦምብ ፍንዳታና ያስከተለውን ነውጥ፣ በአንጻሩ የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡ ምንነትና ዘለቄታ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት ነው። ተወያዮች የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዚደንት አቶ ብርሃነ መዋ ከዋሽንግተን ዲሲ፣ የአዲስ አበባ ዩኒቨርሲቲ የስነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና ሙሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው። የተከታታይ ውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም አጠር ያለ ሁለተኛ ክፍል ተወያዮቹ የቅዳሜውን ድንገት ማለትም የዶክተር አብይ ድጋፍ ሰልፍ ዕለት የደረሰውን ድንገት ምንነትና አንድምታ በሚመረምሩበት ይንደረደራል። እናድምጥ።
በብዙዎች ሕይወት ላይ ተጨባጭ አዎንታዊ ለውጥ ሊያመጡ የሚችሉና ተስፋና ሊደረግ የሚችለው ነገር መመጣጠናቸውን እናነሳለን። ከዚያ በፊት ግን ወደ አቶ ብርሃነ ልምጣ። በዋዜማው ባደረግነው ውይይት ከ1997 ምርጫ በኋላ እርስዎ አገር ሲለቁ ይመለሱ እንደሆን እንኳን ብዙም ተስፋ ባላደረጉበት በስሜት በተዋጠ መንፈስ ገልጠውታል የነበረውን ሁኔታና ዛሬ ያደረቦትን ስሜት። ይሄ ድንገት የቀየረው ነገር ይኖር ይሆን? ከቀየረውስ ወዴት?
እሺ፣ አመሰግናለሁ። ከአዲስ አበባ የነበረውን ሁኔታ በግልጽ አስቀምጠውታል። እኔ ከሩቅ የታዘብኩትን ነገር ለመናገር ያህል፣ አንደኛ በጣም ትልቁ ነገር ይሄ ሰልፍ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ትርጉም ያለው ይመስለኛል። ህዝቡ የሚፈልገውን የሚልለት ሰው ሲያገኝ ያለምንም መቆጠብ እንደሚደግፍ አይተናል። ይሄ ከዚህ በተጨማሪ የሚያሳየን ነገር በሀገራችን ውስጥ ላለፉት 27 ዓመታት የነበረው በብሔር ጉዳዮች እና የመሳሰሉት ነገሮች ለህዝቡ ምንም እንዳልነበሩ ከህዝብ ፍላጎት ውጪ መሆናቸውን ነው የሚያሳየው። ህዝብ የሚፈልገው መሪ በዘር በሃይማኖት ያለመሆኑን በቋንቋ ያለመሆኑን ግን ፍጹም ኢትዮጵያዊነቱን ብቻ ካገኘ ማንም ጠቅላይ ሚኒስትር ቢሆን የኢትዮጵያ ህዝብ ሊቀበል እንደሚችል ወደ ሰፊ መሆኑንና በአጠቃላይ የህዝቡን አገራዊ ስሜት ነው ያሳየው እና ይሄ ሊሰመርበት የሚገባ ይመስለኛል። ሁለተኛው የተሰማኝ ነገር ሰልፉ አካባቢ የሆነ ነገር ሊፈጠር ይችላል የሚል አንዳንድ ስሜቶች ነበሩኝ። ነገር ግን እንዲህ አይነት የጅል ቋንቋ ይዘመራል ብዬ ግን አልጠበቅኩም።
የቱን ነው የጅል ቋንቋ ያሉት? መጀመሪያ እሱን ያስረዱን።
የጅል ቋንቋ ያልኩት ተኩሱን ነው፣ ህዝብ በተሰበሰበበት ማፈንዳት። ይሄን ነው የጅል ቋንቋ ያልኩት። በሁለት ከፍዬ አየዋለሁ። አንደኛው ይሄንን ድርጊት እንዲፈጸም ፕላን ያደረጉትን፣ ሁለተኛው ይሄንን ድርጊት የፈጸሙት። እነዚህን መጀመሪያ ፕላን ያደረጉትን በምናይበት ጊዜ አንደኛ ምንም ኢትዮጵያዊነት ውስጣቸው የሌለ የግል ወይ የቡድን ስሜታቸው ብቻ የሚቆጣጠራቸው ግዑዛን ናቸው የሚል ስሜት አለኝ። ይሄ ነገር ፕራይም ሚኒስትሩ ላይ አንድ አደጋ ቢደርስ ኖሮ ምን ሊከተል እንደሚችል ለማሰብ እንኳን አልቻሉም። ቢያስቡትም እንኳን ለመቀበል ዝግጁ ነበሩ ማለት ነው። የህዝብ እርስ በርስ መፋጀትን ለመቀበል የሀገር መበትበትን ለመቀበል የተዘጋጁ ናቸው ብዬ አስባለሁ። ሁለተኛው በድርጊቱን የፈጸሙትን ሲመለከት ደግሞ አንደኛ ወይ ለግል ጥቅማቸው የተገዙ ወይም ደግሞ ብላክሜል የተደረጉ የሆነ ነጥብ ኖሮባቸው ይህንን ካልፈጸሙ ሌላ ነገር እንደሚደርስባቸው ፍርሃት እንዲያድርባቸው እየተደረጉ እንጂ ያመኑበትን ተልእኮ ለመፈጸም ያሰቡ አይመስለኝም። ይልቁንም የሌሎቹን ሐሳብ ለማስፈጸም እንደ መሳሪያ ለመሆን ራሳቸውን እቃ ያደረጉ ናቸው ብዬ አስባለሁኝ። ይሄ ነገር በአጠቃላይ መድረሱ ግን በሌላ በኩል ለኢትዮጵያ ሕዝብ በጣም ትልቅ መልእክት የሰጠ ይመስለኛል። ምንም ይሁን ምንም ጠቅላይ ሚኒስትሩን መደገፍ ምንም አማራጭ የሌለው መሆኑንና ጊዜም ሊሰጠው እንደማይገባ የሚያሳይ ይመስለኛል። እና በጠቅላይ ሚኒስትሩ አካሄድ ላይ አንዳንድ አስተያየት የሚሰጡ ሰዎች ሁሉ ያንን በሁለተኛ ደረጃ ወስደው በመጀመሪያ ደረጃ የለውጡን ያለመቀልበስ ሊያግዝ የሚችል ስራ እንዲሰሩ ማንኛውንም ኢትዮጵያ የሚያስገድድ ይመስለኛል።
መልካም። አቶ ብርሃነ ወደ አዲስ አበባዎች ከመመለሴ በፊት ባጭሩ የሚመልሱልኝ፣ ያን ቀደም ብሎ ተሰምቶት የነበረ ያንሰራራ ተስፋውን ይህ ድንገት ያሳደረበት የተለየ ተጽዕኖ ይኖር ይሆን? አዎንታዊም ይሁን አሉታዊ ባጭሩ።
ምንም የለም እንደዛ አይነት ስሜት። ምክንያቱም የተፈጸመው ድርጊት ሰዎቹ ምን ያህል አርቆ ለማስተዋል የማይችሉ መሆናቸው ነው። ይሄ ደግሞ የመጨረሻ ድንጋያቸውን ነው የወረወሩት። ኦፍኮርስ በርካታ ድንጋዮች በየቦታው አስቀምጠዋል። ግን ይህንን ስመለከት እንዳውም ተስፋ የሚሰጠኝና ከእንግዲህም ምንም የባሰ ነገር ሊመጣ አይችልም የሚል ድምዳሜ ያሳድሮብኛል።
መልካም። በተጨባጭ የዚህ ድርጊት ፈጻሚዎች በምርመራ ተረጋግጠው እስኪወጡ ድረስ ማን አደረገ የሚለውን ሙሉ በሙሉ መልስ አይኖረንም። ውጤቱ ከታወቀ በኋላ የሚደረግ ውይይት ይሆናል። አቶ አበባውና ዲያቆን ዳንኤል ክብረት ባለፈው ረቡዕ የስነ ጥበብ ሰዎችን ወደ ቤተ መንግስት የጋበዙበት ስነ ስርዓት ላይ ሁለታችሁም ተገኝታችኋል። በማግስቱ የኤርትራን ልዑካን የተቀበሉበትን መልክተናል። ምናልባትም በንቃት ሌሎችን የሚያሳትፉ ቀጣይ ሂደቶች የሚታዩ በት ምዕራፍ መስሏል። ዲያቆን ዳንኤል ጠቀስ እንዳደረጉትም በበለጠ የብርታት ስሜት የገፉበት ይመስላል ጠቅላይ ሚኒስትሩ። አቶ አበባው የሚቀጥሉት ምዕራፎች ምን አይነት የተሻለ ገጽታዎች ይኖራቸው ይሆን? የቱንስ ያህል ፈጥኖ የሚፈለጉ ለውጦች የመምጣት እድል ይኖራቸው ይሆን? አሁን ካለው ሁኔታዎች ጋር አዛምደው።
እኔ መቼም አሉላ፣ አንድ በጣም የሚታየኝና ያየሁት ደግሞ የምሰጋበት ነገር አለ። በኢትዮጵያ በተለመደው ፖለቲካ እስካሁን ባለው ማለት ነው የስርዓቱ ቁንጮ የሆነ ሰው ጠቅላይ ሚኒስትር የሚሆን ምንም አንድ ሰው ሲናገር ሌላው ሁሉ ተከትሎ ያንን ያቀነቅናል። ይህንን አሁን እያየሁ አይደለም። ምናልባት የዶክተር አብይ ለውጦች ያመጣቸው ነገሮች ድንገት ለአንዳንዶቹ ባይታዋ ሆነዋል፣ ለአንዳንዶቹ ያልጠበቋቸው፣ ለአንዳንዶቹ ግብዳ ሆነዋል። እና እንግዲህ ዶክተር አብይም ኢህአዴግ ናቸው። ኢህአዴግ እንደመሆናቸው መጠን ግን ችግሩ ምንድን ነው የሆነው? አንዳንድ ሰው ይሄ ነው እያለ ማብራሪያ የሚሰጥ ለውጡን የሚደግፍ በዚህ መንገድ መጓዝ አለብን የሚል ማብራሪያዎች ከመንግስት አካል ሲሰጡ እናያለን። የክልል መሪዎችን ጨምሮ ማለት አቶ ለማ ገርሳን በዚህ በኩል እንጠቅስ እንችላለን፣ አቶ ገሉ አንዳርጋቸው። ከዛ በኋላ ግን ያለው ይሄ የጥንቱ እንደው ቀድሞ ተሰላፊ የነበረው የፖለቲካ ኃይል እሳቸው የሚናገሩትን ጭራሹም ሲናገርም አንሰማም። እንደገና ደግሞ የዛ ተቃራኒ ነገሮች እየተካሄዱ ይመስለኛል።
ምን አይነት እስኪ ምሳሌ ይስጡን።
በፌዴራል ደረጃ የሚካሄዱ ለውጦች ከዚህ በፊት ምንድን ነው አቶ መለስ ቦናፓርቲዝም ካሉ በስር ያለው ሁሉ ይከተልና ቦናፓርቲዝም የሚለው ምን ማለት ነው? ቦናፓርቲዝም አቶ መለስ ወይ ከምን ተነስ ተብሎ አይጠየቅም ነበር። ያቀነቅናል። ሌላው የዶክተር አብይ ሀሳብ ለብዙዎቹ አደጋ ሆኖ ይታያቸዋል። አደጋ የሚሆነው ምንድን ነው? እነሱ ሲያቀነቅኑትና ሲዘምሩበት የቆየውን ቅኝት ቀይሮታል። አሁን ለምሳሌ በጣም የስርዓቱ በጣም ጠበቃ ናቸው። ስርዓቱ በሚያቀነቅነው የርዕዮተ ዓለም ወይም የለውጥ ሀሳብ ላይ ቀድሞ ተሰላፊ የነበሩ ሀገሪቱ ላይ ትልቅ የማሰልጠን የፖለቲካ ሀሳቦችን የማስተጋባት ሚና የነበራቸው ሰዎች የት አሉ ቢባል የሉ። ወይስ እኔ እንግዲህ ከዚህ ረድፍ ላይ ከዚህ ሰልፍ ላይ ወጥቻለሁ በምችለው ነገር ሁሉ ይሄን ሰልፍ እንዲፈርስ ይሄን ረድፍ ደግሞ ወደፊት እንዳይራመድ አደርጋለሁ ነው ወይ ጥያቄዎች እናሳሉ። አሁን እከሌ እንደዚህ አድርጓል ብዬ ለመንገር አሉላ አቅም የለኝም። ነገሮቹ ግን ይታዩኛል።
እንዲሆኑ የሚጠበቁና የተለመዱ መንገዶች በአንጻሩ አንስተዋል። ምክንያታዊ የሆኑ ጉዳዮችን ከዚህ ቀደም የሚታወቁ አንዳንዶቹ አሉታዊም የነበሩ ጭምር ናቸው። ቅድም እንዳሉት ማቀንቀኑ አንዳንዴ ያንድ ሰው ድምጽ ሁሉን ነገር በሆነበት የታየም ስለሆነ አሁን ያ እንዳይደገምም የምንፈልግ አዝማሚያ በአንድ በኩል፣ ሁለተኛው የሁለት ወገን መንገድስ አይደለም ወይ? ጠቅላይ ሚኒስትሩ እነኚህን የቀድሞ ሐሳብ አራማጆች ባይፈልጓቸውስ? የለየውን ነገር ስለማናውቅ የተቃራኒ ሐሳብን ግድ መክፋፍ ፈልጌ ነው። ተወያዮቹ ይመልሳሉ፣ ውይይቱም ገፋ አድርጎ ይዘልቃል። አድማጮች ታዲያ ሰዓቱ አብቅቷልና ቀጠሮው ለቅዳሜ ነው። ቅዳሜ ዕለት ቀሪውን ሰፋ ያለውን ውይይት ይዘን እንቀርባለን። እንግዶችን አመሰግናለሁ። አሁን ወደ ተከታዩ እንሻገር።
ለአምስት ቀናት በአዲስ አበባ ሚሌኒየም አዳራሽ የተካሄደው ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ባጭሩ አይሲቲ ኤክስፖ ኢትዮጵያ ትናንት ተጠናቋል። የዘንድሮው የአይሲቲ ኤክስፖ ኢትዮጵያን ለየት የሚያደርገው የሮቦቷ ሶፊያ መገኘት እንደሆነ አዘጋጆቹ ይገልጻሉ። መስክተዋት አራጋው ዝርዝሩን ይዛለች።
በአይሲቲ ዓመታዊ ኤክስፖ ከሀገር ውስጥና ከውጭ ሀገር የተውጣጡ በቴክኖሎጂ ፈጠራ ውስጥ የሚሰሩ ባለሙያዎች ተሳትፈዋል። የተለያዩ የጥናት ጽሁፎችም ቀርበዋል። የአይሲቲ ኤክስፖ ዋና ሰብሳቢና የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስትር ዳይሬክተር ዶክተር አብዮት ባዩ ስለ ኤክስፖ አብራርተውልናል።
ኤክስፖ የተለያዩ ክፍሎች አሉት። አንዱ የተለያዩ አገልግሎትና ፕሮዳክቶቻቸውን ይዘው የሚቀርቡ ድርጅቶች ናቸው። በሁለተኛ ደረጃም የአዳዲስ ስራዎች የሚቀርቡ ወጣቶች የስታርታፕ የሚባሉ አሉ። ከዛ በተጨማሪ የፓነል ዲስከሽኖች እና የኮንፈረንሶች ወርክሾፖችም አብረው ሲካሄዱ ነበረ እና ፕሮዳክቶቻቸውና ምርቶቻቸውና አገልግሎታቸው በማሳየት የተሳተፉ ልዩ ልዩ ካምፓኒዎች አሉ፣ ስታርታፖች አሉ። በተለይ የተደራጁ ይሄ የሀብ የሚባሉ አይነት በዛ መልኩ የተደራጁም በግላቸውም የመጡ አሉ። እንግዲህ ከሀገር ውስጥም ከውጭም የተሳተፉ ድርጅቶች አሉ። በፓናል ዲስከሽኖቹ ሰኞም፣ ማክሰኞም፣ ሮብም ዛሬም ድረስ ተካሂደዋል። እንግዲህ ከተለያዩ የዓለማችን ክፍል የመጡ ምሁራኖች፣ በዘርፉ የተሰማሩ ባለሙያዎች፣ እዚህም በሀገራችን ያሉ አንቀሳቃሽ የምንላቸው በጥሩ ምሳሌነት የሚታዩ በፓናል ዲስከሽኖቹ ላይ ቀርበው በልዩ ልዩ ጉዳዮች ላይ ውይይት አካሂደዋል። ወርክሾፑ ላይ ደግሞ ከአዲስ አበባ ዩኒቨርሲቲ ጋር በመተጋገዝ ያደረግነው ነው። የተለያዩ የምርምር ጽሁፎች ከተለያዩ ዩኒቨርሲቲዎች የተሰበሰቡ የምርምር ጽሁፎች የተመረጡ 7 የምርምር ጽሁፎች ቀርበው ውይይት ተካሂዶባቸዋል።
ምን ያህል ሰዎች ተሳትፈውበታል? እንደው በግምት
እንግዲህ ትናንት ድረስ ከ300,000 ሰው በላይ በጎብኝነት ተሳትፏል።
በአዘጋጅነትስ?
110 ገደማ ናቸው። በግለሰብ ደረጃም የተሳተፉ አሉ። አብዛኞቹ የአገር ውስጥ ድርጅቶች ናቸው። ግን በፓናል ዲስከሽኑም በኤግዚቢሽኑም የተሳተፉ ወደ 34 የሚደርሱ ከ10 በላይ ሀገራት የተውጣጡ ግለሰቦችና ድርጅቶች ተሳተፉ።
በአይሲቲ ዓመታዊ ኤክስፖ ከተሳተፉት መካከል የቲክቶክ የቴሌቪዥን ፕሮግራም አዘጋጅ ሰለሞን ሙልጌታ አንዱ ነበር። በቅርቡ ለንባብ የበቃው ግርምተ ሳይቴክ የተሰኘው በቴክኖሎጂ እውቀት ላይ የሚያጠነጥነው መጽሐፉን በኤክስፖ ላይ አስተዋውቋል።
የዘንድሮ መሪ መርህ የነበረው ትራንስፎርም ኢትዮጵያ የሚል ነው። እንግዲህ ኢትዮጵያን በዲጂታል ቴክኖሎጂ እና በመሳሰሉ ቴክኖሎጂን በመጠቀም ማሸጋገር፣ ወደሚቀጥለው ነገር ማስኬድ። ብዙ ነገሮች ያው በኢትዮጵያ ማኑዋል ናቸው። የኮምፒውተርና የቴክኖሎጂ እና የኮሚኒኬሽን አጠቃቀሙ ገና ወደኋላ ይቀራል እና ያንን ለመቀየር ነው ታስቦ የተጀመረው። ይህን ይመስላል። በመሀሉ በውስጡ ብዙ መርሆች የሚነበሩ ዲጂታል ሲቲስ ወይ ስማርት ሲቲስ፣ ወጣቶችን በአንትርፕርነርሽፕ ለማሳደግ እንዲሁም ደግሞ መሰረተ ልማት፣ የቴክኖሎጂ መሰረተ ልማት የሚለው መርህ ነው። አግሪካልቸር ቴክኖሎጂ ደግሞ እርሻን ቴክኖሎጂን በመታገዝ እንዴት ማሳደግ ይቻላል የሚለውት እነዚህ መርሆች ተካተው ነበረ። የፓነል ውይይቶች ነበሩ። ጎብኚዎችን በጣም ዘንድሮ ብዛት ነው የመጡት። ብዙ ወጣቶች ስራዎቻቸውን ቦታ ተከራይተው ቦት የሚባለው ነገር ተከራይተው ያሳዩ ነበረ። እኔም እዛ ቦታ ላይ ስቱዲዮ ነበረኝ። ከዛ ሆኜ ወጣቶችን ኢንከሬጅ ለማድረግ ቃለ መጠይቅ ያደረኩላቸው ነበሩ። ይህን ይመስላል እንግዲህ በአጠቃላይ የአይሲቲ ኤክስፖ የ2010 ይዘት።
ሶፊያ The first robot to be recognized as a citizen of the world will speak to Amharica, the official language of Ethiopia after English. Developed by the Hong Kong-based Hanson Robotics Company, the robot Sophia, which is a citizen of Saudi Arabia, was brought to the capital Addis Ababa by the initiative of the Ethiopian Ministry of Science and Technology.
አንድ ሮቦት ወደ ኢትዮጵያ መጣለች እና የብዙ ሰው መነጋገሪያ ሆናለች። ስለሷ እንደው የተመለከትከውን ያየኸውን የምታቀውን ነገር እንደው ብትነግረኝ። ይሄን ያህል ትኩረት የሳበችበት ምንድነው?
ልክ ነው ወጣው ሶፊያ ትባላለች። በርግጠኔም ከዚህ በፊት እንደነበረኝ የቴክኖሎጂ ሾው ላይ በጣም በተወሰነ መንገድ ሽፋን ሰጥቻለሁ። እሺ፣ በአጠቃላይ የሶፊያ ነገር ዲዛይን ኮንሰፕት ነው። አርቲፊሻል ኢንተለጀንስ እንዳላት ነው የሚነገረው። በርግጠም በአርቲፊሻል ኢንተለጀንስ ሙያ ላይ የተሰማሩ ሳይንቲስቶችም ሊስማሙበት የሚችል ነገር ስለሆነ ነው ብዙ ስለ ሶፊያ ከማውራቱም የተቆጠብኩት። ሶፊያ ሞር አርቲፊሻል ኢንተለጀንስ ከመሆኗ ይልቅ የዲዛይን ኮንሰፕት እና ፐብሊክ ሪሌሽንስ ወይም ደግሞ ሰዎችን ኢንስፓየር ለማድረግ የመጠቀሚያ ስለ አርቲፊሻል ኢንተለጀንስ ይነሳ ነው እንጂ ሪል አርቲፊሻል ኢንተለጀንስ በውስጧ የመኖሩ ነገርና ጠቃሚ ሁኔታዋ በጣም ያን ያህል በሳይንቲስቶች ዘንድ አይታይም። ሌላውም ይገርምሻል መስታወት እንደሆነ ነገረኝ ካልሽኝ ትንሽ ዘርዘር አድርጌ የአርቲፊሻል ኢንተለጀንስ መሪ ሳይንቲስቱ አጠቃላይ ኩባንያው ወክሎ በዚህ ጉዳይ ላይ ሳይንቲስት የሆነው የፌስቡክ የአርቲፊሻል ኢንተለጀንስ ምሁር ከጥቂት ወራት በፊት ራሱ ስለ ሶፊያ ቅሬታውን ጽፎ ነበረ። ከዚህም በተጨማሪ ኢቨን የሶፊያ ከመስራቾቹ አንዱ የሆነው ግለሰብ ራሱ ሶፊያ የሞሪ አርቲፊሻል ኢንተለጀንስ መልኳ ሳይሆን ወይም ሳይዷ ሳይሆን የሚታየው ሞር የዲዛይን ኮንሰፕቷ ነው የዲዛይን እይታዋ ነው ብሎ ነበር። እና ከዚህ የተነሳ የተሰጣት ትኩረት እንግዲህ ትኩረት ነው ያው ወጣቶች ስለ ሮቦት ሲያዩ ይነቃቃሉ፣ ይበረታታሉ ብዬ አስባለሁ። ከዛ ያለፈ ግን እንደዚህ አይነት ሮቦት ንግግር እንዲናገር ወይ ደግሞ ፕሮግራም አድርገው ማናገር ሳይሆን ዶክተር ኩሚ የሚባል የአይቢኤም ሲኒየር ሳይንቲስት ኢንተርቪው አድርጌ ነበር። እሱም ለታዳጊ ሀገር አርቲፊሻል ኢንተለጀንስ የሚጠቅመው ጥቅም በጣም ሌላ ነው፣ በርካታ ነገር ነው እና ትንሽ ከልክ ያለፈ አቴንሽን እንደተሰጣትና ወይም ትኩረት እንደተሰጣትና ከዚህ ያለፈ ግን እውነተኛ የሆነው የአርቲፊሻል ኢንተለጀንስ ነገር ላይ ማተኮር እንዳለብን የኔ አቋም ነው። ይሄ ነው እንግዲህ የኔ እይታ ስለ ሶፊያ በአሁኑ ያለኝ አቋም።
የአይሲቲ ኤክስፖ አዘጋጅ እና ዋና ሰብሳቢ ዶክተር አብዮት ባዩ የሰው ሰራሽ ባለ እውቀቷ ሮቦት ሶፊያ ወደ ኢትዮጵያ እንድትመጣ የተፈለገበትን ዋና ምክንያት አስረድተውናል።
ኤክስፖ የምናካሄድበት ጊዜ ዋናው አላማ ዘርፉ የደረሰበትን የእውቀት ደረጃ ሌሎች እንዲያውቁትን ማድረግ ነው። በተለይ ወጣቱም ማነቃቃት፣ ማነሳሳት በዚህ ሰርፍ ላይ ምን እየተሰራ እንደሆነ ለማሳየትም ጭምር ነው። እንግዲህ የሶፊያ ሮቦት የመረጥንበት ዋናው ምክንያት አንደኛ አዲስ በመሆኗ በተለያዩ አገሮች በኤክስፖ ላይ ቀርባለች፣ ታይታለች። ስለዚህ አዲስም በመሆኗ ነው። ሁለተኛና በዋናነት እንደ ክራይቴሪያ ያዝነው ደግሞ የሶፊያ ሮቦት የውስጥ አካላት በተለይ ይሄ ብሬን የሚባለው የማሰቢያ የማገናዘቢያ ክፍሏ ላይ ኢትዮጵያውያን ባለሙያዎችም ተሳትፈዋል። በተለይ ወጣት ባለሙያዎች የተሳተፉበት በመሆኑ ይህንንም ታሪክ አብሮ በማንሳት ሌሎች ወጣቶችንም የይቻላል መንፈስ እንዲይዙና በዘርፉም አርቲፊሻል ኢንተሊጀንስ ምንድን ነው የሚለውን ለማሳየት እንድንችል ነው እሷን የመረጥንበት ዋና ምክንያት። አዎ እንግዲህ የተለያዩ አመለካከቶች ሊኖሩ ይችላሉ። ሶፊያ ከሌሎች ሮቦቶች በምን በልጣ ነው? ይህን ያህል አስፈላጊ ነቾይ? እንዲህ የሚሉ አንዳንድ አስተያየቶች ደርሶናል። እኛ ግን በዋናነት የተመለከትነው መልእክት ማስተላለፍ እንችላለን ነው ለወጣቱ። በተለይ በዚህ ላይ የተሳተፉት ወጣቶች ራሳቸውን አግዘው ነው እዚህ የደረሱት። አሁን ደግሞ እኛ በሀገራችን ያሉ ወጣቶች የበለጠ እንዲሰሩ እነዚህ ልጆች በራሳቸው እገዛ እዚህ ከደረሱ እንደዚህ ወደ ውጭም ድረስ ሄዶ መስራት ከቻሉ በቀጣይ ደግሞ የመንግስትም የሌሎች ባለድርሻ እገዛም ሲታከልበት ብዙ ሊደርሱ ይችላሉ የሚለውን ያዝነው ነው እና በዋናነት መልእክት ለማስተላለፍ ምቹ ሆና ስላገኘናት ነው እንደዚህ ያደርግ ነው።
ለ11 ዓመታት የቴክኖሎጂ ፈጠራ ስራ መወያያና መማማሪያ መድረክ ሲዘጋጅ መቆየቱንና በመጨረሻዎቹ 2 ዓመታት በቴክኖሎጂ እውቀት ልውውጥ ከፍተኛ ውጤት እንደታየ ዶክተር አብዮት ባዩ ይናገራሉ። በቀጣይ ዓመታትም እንዲህ ያሉ መድረኮች እንደሚዘጋጁና በተለይም ወጣቶችን በቴክኖሎጂው ዘርፍ ለማጎልበት ከፍተኛ እቅድ እንደተያዘ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር የኤሌክትሮኒክስ መንግስት ዳይሬክቶሬት ዳይሬክተር ዶክተር አብዮት ባዩ በመጨረሻ ገልጸውልናል።
መስታወትን ለዝግጅቷ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በሰዎች መነገድ ወይም ዘመናዊ የባሪያ ፍንገላ ወንጀል ነው። ይህን የመሰለው የወንጀል ተግባር ሰብአዊ ፍጡራንን እያስገደዱ በከባድ ሥራ ላይ ማሰማራትንና ክቡር ገላን በንግድ መልክ እንዲጠቀሙ ማስገደድን ያካትታል። ወንጀሉ ሕፃናትን ሳይቀር በወሲብ ኢንዱስትሪ ማሰማራትን ይጨምራል። ለአቅመ አዳም ወይም ለአቅመ ሔዋን ደረጃ ያልደረሱትን ወንጀለኞች በዚህ ተግባር የሚያሰማሯቸው ደግሞ ኃይል በመጠቀም በማጭበርበርና በማስገደድ ነው። ተግባሩ ህፃናትን በህገወጥ መንገድ ለውትድርና መመልመልንም ይጠቀልላል። አሰቃቂ ወንጀል ሲሆን በተፈጥሮ ደግሞ ዓለም አቀፍ ነው። የትኛውም ሀገር ከዚህ ወንጀል ማምለጥ አልቻለም። ዛሬ በዓለም ዙሪያ 25 ሚሊዮን ሰዎች የዚህ የዘመናዊ ባርነት ወንጀል ሰለባዎች ናቸው ይላል የአሜሪካ ድምፅ ራዲዮ። ርዕሰ አንቀጹ ሐተታውን ሲቀጥልም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በየዓመቱ አሜሪካን ጨምሮ በ187 ሀገሮች ውስጥ የሚካሄደውን ጸረ ዘመናዊ ባርነት ዘመቻ ጥረቶች እየገመገመ ሪፖርት ያወጣል። ይህ ቲአይፒ ወይም ትራፊኪንግ ኢን ፐርሰንስ ሪፖርት ሀገሮችን ደረጃ በደረጃ ከፍሎ ያስቀምጣል። መንግሥታቱ ሰዎችን ከሀገር አገር በሕገ ወጥ መንገድ የሚያስተላልፉት ሰዎች እየያዙ ለፍርድ ለማቅረብ በሚያደርጓቸው ጥረቶች ላይ የሰለባዎችን ደህንነት በመጠበቅና ወንጀሉን በመከላከል ላይ ይመሠረታሉ ካለ በኋላ ርዕሰ አንቀጹ ግምገማዎቹ የተመሠረቱባቸውን ልዩ ልዩ ደረጃዎች ይዘረዝራል። የመጀመሪያው መደበኛውን ደንብ በአነስተኛ ደረጃ እንኳ የሚያሟሉ ሀገሮች የትኞቹ መሆናቸውን ይለያል። ሁለተኛው ደግሞ የትኞቹ ሀገሮች ናቸው ይህን መሠረታዊ ደንብ ወይም መመሪያ በአነስተኛ ደረጃ እንኳ ያላዋሉ ይላል፣ ግን ደግሞ ከፍተኛ ጥረትስ አድርገዋል ወይ ሲል ይጠይቃል። በመጨረሻም ፈጽመው በአነስተኛ ደረጃ እንኳ ያላሟሉትንና ለመሻሻልም በቂ ጥረት ያላደረጉትን ሀገሮች ያስቀምጣል። በዘንድሮው የ2018 ዓ ም ሪፖርት ውስጥ ከ187ቱ ሀገሮች 29ኙ መመሪያዎቹን ተግባራዊ በማድረጋቸው ከቀድሞ አነስተኛ ስፍራቸው ወደ ላይ ከፍ ሲሉ 20 የሚሆኑ ሌሎች ወርደዋል። በተጨማሪም በመላው ዓለም አዎንታዊ ክስተቶች ተፈጽመዋል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው ሳምንት ሪፖርቱ ይፋ በተደረገበት ሥነ ሥርዓት ላይ ተናግረዋል።
The 48 African countries included in the report, 14 received upgrades. Meaning we observed a strong
በሪፖርቱ ከተካተቱ ከ48ቱ የአፍሪካ ሀገሮች ውስጥ 14ቱ ደረጃቸው ከፍ ተደርጓል። ይህም ማለት ወንጀሉን ለመከላከል በያዟቸው ጥረቶች ጠንካራ ምላሽ እየሰጡ መሆናቸውን ተገንዝበናል። ይህ መሻሻል የታየው ደግሞ ከባድ የደህንነት ጥበቃ ስጋት ባለበት የፍልሰተኞች ችግር ባየለበትና ሌሎች የገንዘብ እጥረትና እንቅፋቶች ባሉበት ሁኔታ ነው።
በመጨረሻም ዩናይትድ ስቴትስ ይህን ዓለም አቀፍ ስጋት በመዋጋቱ ተግባር መሪ ሆና ለመቀጠል ቁርጠኛ ናት። ፕሬዚደንት ትራምፕም ዘመናዊ ባርነትን ለማብቃት ያስተዳደራቸው ቀዳሚ አጀንዳ እንደሚሆን በግልጽ አሳውቀዋል። ይህን ወንጀል ለመዋጋት መንግሥታቸው ሙሉ ትብብር እንደሚያደርግም ቃል ገብተዋል ሲሉ ማይክ ፖምፔዮ የተናገሩትን ጠቅሶ ርዕሰ አንቀጹ ሐተታውን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ሰዓታችን እየተገባደደ ስለሆነ በፍጥነት 35ኛው የሰሜን አሜሪካ ኢትዮጵያውያን ዓመታዊ የስፖርትና የባህል ፌስቲቫል ወደሚካሄድባት ዳላስ ነው የምናቀናው። አዲሱ አበበ ዛሬም አለ። አዲሱ እንደምን ዋልክ?
ሰላም፣ እንደምን አመሻችሁ አሉላ።
እንደምን አመሻ አዲሱ።
ቆንጂት እንዴት ነሽ?
አለሁ ወንድሜ።
እሺ፣
የሩጫ ነገር ስለሆነ በፍጥነት እንወስድሃለን። አዲሱ በወቅታዊ ዘገባዎች ምክንያት በየቀኑ እንደ ወትሮው ላይቭ በቀጥታ ስርጭታችን ላይ አልተገኘህም፣ አልተሳካልንም። ቢሆንም ታዲያ በቪዲዮ የምቀርጻቸው ደርሰዋል። ከድረገጻችንና በፌስቡክ አድማጮቻችን እንደሚከታተሉ ተስፋ አደርጋለሁ። በአጭሩ እንደው በቀሩት ደቂቃዎች ዛሬ ምን አለ ብንልህ?
መልካም መምልካቸውን በደንብ ለጥፏቸው ሰው ከዛ ይሰማል። ነገር ግን
ቪዲዮን እያልጎደጎድከው ነው።
እየለቱ ግጥሞች እየተካሄዱ ናቸው። በአሁኑ ሰዓት የገጣሚና የሳሌ ገብረ ክርስቶስ ደስታ የመታሰቢያ ዝግጅት በሚካሄድበት ቦታ ላይ ነው የምገኘው። ብዙ ተናጋሪዎች አሉ። እነ ዶክተር አቻምየለህ ደበላ፣ ፕሮፌሰር ጌታቸው ኃይሌ፣ ሌሎችም የገጣሚ ገብረ ክርስቶስ ደስታ ቤተሰብ የሚገኙበት እዛ በዓል ላይ ነኝ። ይህንን በስፋት እንግዲህ አሉላ ከአንተ ጋር ወይ በመጽሔት ወይ በሌላ ጊዜ እነማን እንደተናገሩ ምን እንዳሉ ያን ጨምሬ እመለከታለሁ። ዛሬ ይሄ እዚህ ላይ ነው ያለው። ግጥሚያዎች እየተካሄዱ ነው በጎን
ገሮም እንዳልከው እንግዲህ በዋናው ዝግጅት ትይዩ የሚካሄዱት ያንኑን ያህል የጎሉ ናቸው። የብዙዎችንም ትኩረት የሚስቡ ሌሎችንም እንደዚሁ እንደምናቀርብ ተስፋ እናደርጋለን በፕሮግራሞቻችን ራዲዮ መጽሔትን ጨምሮ። ታዲያ ወደ ነገ እንፍጠን።
ነገ የኢትዮጵያ ቀን ነው። በከፍተኛ ጉጉት የሚጠበቀው ነው። ንግግሮች አሉ። ስለ ኢትዮጵያ ወቅታዊ ሁኔታ የሚናገሩ ሶስቱ የክብር እንግዶች ንግግር ያደርጋሉ። ይበልጥ የሚጠበቀው ጋዜጠኛ እስክንድር ነጋ ነው። እሱም አለ። የከተማው ሜየር ከንቲባው ይመጣሉ። እሳቸውም ይናገራሉ። ትልቁ ነገር ከየቦታው የተውጣጡ አርቲስቶች የሚያሰሙት ባህላዊ እና ዘመናዊ ሙዚቃ ነው። ሌላው ነገር ደግሞ የዳላስ ሙቀት እንደምታውቁት እናንተ የምትገምቱት በጥሩ ዳቦ የሚጠብስ ነው። እንኳን ሰው እና ዶም ውስጥ ነው ነገ የሚካሄደው። ይሄ ትልቅ ስፖርት የሚካሄድበት አሬና አለ። እዛ ውስጥ ነው። ኤር ኮንዲሽንድ ነው ማለት ቅዝቃዜ እና ሙቀት አስተካክሎ የሚያቀርብ ነው እና እዛ ውስጥ ነው የሚካሄደው። የነገውንም ሁኔታ እንዲሁ ነገር በስፋት እመለስበታለሁ የዛሬውን ጨምሬ።
መልካም አዲሱ፣ እናመሰግናለን። ነገ እናገኘሃለን። ነገ ታላቅ ቀን ነው።
በዚሁ እንሰናበታለን። ወደ ትግርኛ ስርጭት
ደህና ደሩ።